የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ1922 እና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ያልተዘመረላቸው የሚባል ቋንቋ ደስ የሚል ቋንቋ አለ። ያልተዘመረላቸው ከሚባሉ ኢትዮጵያውያን ሊቃውንት ምሁራን ቅዱሳን መካከል ቅዱስ ያሬድ ነው ብያምናል። ቅዱስ ያሬድ የዜማ ደራሲ ብቻ ብሎ በነጠላ ቃል መጥራት ቅዱስ ያሬድን ይገልጣዋል ብያላምናል።
የአዲስ አበባው የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የቅኔና የሐዲሳት መምህሩ መጋቤ ሐዲስ እሸቱ አለማየሁ ናቸው።
በእውቁ የዜማ ቀማሪ ቅዱስ ያሬድ መታሰቢያ ስነ ስርዓት መነሻነት ባደረግነው ቆይታ ከተናገሩት እየተወሰደ ነው።
በየዓመቱ በዋሽንግተን ዲሲ 1944 በሚከናወነው በዚህ ስነ ስርዓት በክብር እንግድነት ተጋብዘው ተገኝተዋል።
የአገር ጉዳይ፣ የሰሞኑ ውሎና ክራሞት፣
አነጋጋሪው አሳሳቢና ሁነኛ መላ የሚሹት አንገብጋቢ የአገር ና የህዝብ ጉዳዮች
ይበልጡን አነጋጋሪነትና አሳሳቢነታቸው ቀጠለ እንጂ ሁነኛ መቋጫ ፍለጋው አልተቋጨምና
የራዲዮ መጽሔት ለምሽቱም ተከታታይ ውይይታችን በቃላችን መሰረት ቦታውን ጠብቆለታል።
ባያሳስበኝ ነበር፣ የሚገርመኝ ያሳስበኛል። ኢትዮጵያዊ ነኝ፣ የዛችን ሀገር ጥንታዊነቷን ጠንቅቄ አውቃለሁኝ። የበለጠ ጨምራ አድጋ በልጽጋ ተለውጣ በዓለም አቀፍ ደረጃ ድምፅ ኑሯት ለክብሯ ለታሪኳ በሚመጥናት ደረጃ እንድትገኝ የዛሬ ምኞቴ የነገም ህልሜ ነው። ባለፉት 25 ዓመታት የተሰራው ስራ እንዳለ ሆኖ የሰራነው ስህተት ምንድን ነው ብዬ አምናለሁኝ። አንድ ከሚያደርጉን ይልቅ የሚለያዩንን ነገሮች በጣም ያራገብናቸው ይመስለኛል።
አሁን ዛሬም በኢትዮጵያ ጉዳዮች የሚጽፉና በሚጠበቡበት የሙያ መስክ ለብዙዎች ጥቅም የሚውሉ ኪናዊ ስራዎቻቸው የሚታወቁ
የሀገርና የህዝብ ጉዳይ ግድ የሚላቸው የማህበረሰብ አባላት በሚሳተፉበት ተከታታይ ውይይትም መጋቤ ሐዲስ እሸቱ አለማየሁ እንግዳችን ናቸው።
በዛ ሰዓት ስንወያይ አስታውሳለሁ የምንለው የሰው ለሰው ድራማ ብዙ አመት መቀጠል የሚችል ነበር። ልጁም አቅም አለው፣ እኛም እንቀጥል ነበር። ስለዚህ ነው እኔ ከዛ ምክንያት ነው ምለው ብዙ አመት መቀጠል ይችል ነበር። ብዙ ጣውረዶችንም አሳልፈናል በዚህ ችግር፣ ይሄን አውቃለሁ።
ወደ ኢትዮጵያ የማይመለስ መሆኑን ባለፈው ሳምንት ለአሜሪካ ድምጽ ራዲዮ አማርኛው አገልግሎት ይፋ ያደረገው የሰው ለሰው ተዋናይ በመድረክ ስሙ መስፍን ዝና ብዙ ጸጋዬ
አሁን ሌላው እንግዳችን ነው። በውሳኔውና በሌሎች ጥበብ ነክ ርዕሰ ጉዳዮች ዙሪያም እያወያየን አብሮን ያመሻል።
ነገ ሰኞ መስከረም 16 ደመራ ነው። በዓሉን ለምታከብሩ የክርስትና እምነት ተከታዮች በሙሉ ከወዲሁ እንኳን አደረሳችሁ።
ንጉሴ አክሊሉ ከአዲስ አበባ ታዲያ በራዲዮ መጽሔት ወጎች ማሳያ መስኮቱ ከደመራ ቅንብሩ ጋር ብቅ ይላል።
እንደ ሁልጊዜውም ሁሉ ለሳምንቱ ምርጥ ግጥምም ሰዓት ተይዞለታል።
የአክብሮትና የናፍቆት ሰላምታው ይቀድማል።
እንደምን አመሻችሁ፣ እንደምን እስከረማችሁ ውድ የራዲዮ መጽሔት ታዳሚዎች።
ከእሁድ መስከረም 15 2009 ዓ ም ዝግጅታችን ጋር
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደነን። ንጉሡ ታምሬ ለቅንብሩ ተሰይመዋል።
እሁድ ከሆነ ዕለቱ
አዎን፣ የራዲዮ መጽሔት ነው ሰዓቱ።
አንዱን ቢዘል በሳምንቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ሩሲያ የሶሪያው የእርስ በርስ ግጭት እንዲያበቃ የሚደረገውን ጥረት ለመደገፍ ከፍተኛ እርምጃ ትወስድ ዘንድ ዩናይትድ ስቴትስና የአውሮፓ ሸሪኮቿ ጥሪ አስተላልፈዋል። የዩናይትድ ስቴትስ፣ ፈረንሳይ፣ ኢጣሊያ፣ ጀርመንና ብሪታንያ ውጭ ጉዳይ ሚኒስትሮች እንዲሁም የአውሮፓ ሕብረት ተጠሪዎች ትላንት ማታ ባወጡት የጋራ መግለጫ ሞስኩ በሶሪያ የሰብአዊ እርዳታውን እንድትደግፍ፣ የቦምብ ድብደባውን እንድታቆምና የተኩስ አቁም ጥረቶችን እንድታድስ ጫና አሳድረዋል። ኅብረቱ እስላማዊ መንግሥት ነኝ የሚለውን ጽንፈኛ ቡድን ለመደምሰስ ያለውን ቁርጠኝነትም በድጋሚ አረጋግጧል። ሩሲያም ማትኮር ያለባት ሶሪያ ውስጥ ባሉ ከአልቃይዳ ጋር ግንኙነት ባላቸው ቡድኖች ላይ እንዲሆን አሳስበዋል። የሻርሎት ሰሜን ካሮላይና ፖሊስ በተገደለው አፍሪካዊ አሜሪካዊ ኪዝ ላሞንት ስኮት እና ፖሊስ መካከል የተካሄደውን ፍጥጫ የሚያሳየውን ቪዲዮ ትላንት ይፋ ካደረገ በኋላ በከተማይቱ ውጥረት አይሏል። ፖሊሶች በሚያነግቡትና በመኪኖቻቸው ላይ በሚጠምዱ ሁለት ካሜራዎች የተቀረጹ ምስሎች ትላንት ይፋ የተደረጉት ቪዲዮው ለሕዝብ ይፋ እንዲሆን የግድያው ተቃዋሚ ሰልፈኞች ለቀናት ጥሪ ካቀረቡ በኋላ ነው። አንደኛው ቪዲዮ ስካት ከመኪናው ሲወጣ ወደ ግራው ዞሮ መኪኖች ማቆሚያ ስፍራ ላይ ለሶስት ሴኮንዶች ከቆመ በኋላ በተተኮሰበት ጥይት ተመቶ ሲወድቅ ያሳያል። ሁለተኛው ካሜራ ግን ስካት መሬት ላይ ከመውደቁ በፊት አያሳይም፣ እንዲያውም ድምጹ ለመጀመሪያዎቹ 23 ሴኮንዶች ተቆርጦ ወጥቷል። ቪዲዮው ይፋ ከተደረገ በኋላ የግድያው ተቃዋሚ ሰልፈኞች በተከታታይ ለአምስተኛ ቀን ትላንት ይወጡ ቢሆንም በሰላም መጠናቀቁ ተዘግቧል። አሁን ትልቁ ያልተመለሰ ጥያቄ ስካት ከመኪናው እንዲወጣ ፖሊስ ባዘዘው ጊዜ ሽጉጥ ነበረው ወይስ አልነበረውም የሚለው ነው። ቪዲዮው ይፋ ከተደረገ በኋላም ለዚህ አንኳር ጥያቄ መልስ አልተገኘም። ሰማያዊ ፓርቲ በሳምንቱ ማብቂያ ጠርቶት የነበረው አስቸኳይ ጠቅላላ ጉባኤ ሳይካሄድ ቀርቷል። ፓርቲው ለዚህ ተጠያቂ ያደረገው ከብሔራዊ ምርጫ ቦርድ የደረሰውን ደብዳቤ ሲሆን የፓርቲውን ሊቀመንበርም ጉባኤውን በማደናቀፍ ከሷል። መለስካቸውማ አጭር ዘገባ ልኳል።
ሰማያዊ ፓርቲ ትናንት በኦዲትና ኢንስፔክሽን ኮሚሽኑ ስም ባሰራጨው መግለጫ እንዳስታወቀው ቀደም ሲል ባቀደው መሰረት ዛሬ የጠራውን አስቸኳይ ጠቅላላ ጉባኤ ለማካሄድ አልቻለም። ፓርቲው ለዚህ ጥሪው አለመሳካት ምክንያት ያደረገው መስከረም 12 ቀን 2009 ዓ.ም ከኢትዮጵያ ብሔራዊ ምርጫ ቦርድ ጽፈት ቤት ተጽፎ የደረሰውን ደብዳቤ ነው። ከብሔራዊ ምርጫ ቦርድ ጽፈት ቤት ለሰማያዊ ፓርቲ የደረሰውን ደብዳቤ በመጥቀስ የፓርቲው የኦዲትና ኢንስፔክሽን ኮሚሽን ያሰራጨው መግለጫ ፓርቲው አስቸኳይ ጠቅላላ ጉባኤ መስከረም 14 ቀን 2009 ዓ.ም እንደሚያካሄድ የገለጸለት ቢሆንም በቦርዱ ጽፈት ቤት በኩል የሚጠሩ ጉዳዮች በመኖራቸው ወደፊትም እናሳውቃችሁ መሆኑን እየገለጽን ጉባኤ የምታካሄዱበትን ጊዜ እንድታራዘሙ በአክብሮት እናሳውቃለን የሚል ደብዳቤ እንደደረሰው ገልጾ ሕገ ወጥ እርምጃ እንደሆነና ቦርዱን እንደሚከስም አስገንዝበዋል። ከዚሁ ጋር አክሎም የፓርቲው ሊቀመንበር አቶ ይልቃል ጌትነትንና ሌሎች አካላትን ጉባኤ ከማደናቀፍ ተግባሮች እንዲቆጠቡ ያስጠነቅቃል። ቪኦኤ የፓርቲውን የኦዲትና ኢንስፔክሽን ኮሚሽን ሰብሳቢና አቶ ይልቃል ጌትነትን አነጋግሯል። ዝርዝሩን ወደፊት እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በመጨረሻም የሙስሊም አክራሪው ቦኮ ሐራም ቡድን መሪ አቡባካር ሼኮ ዛሬ በማኅበራዊ መገናኛ ብዙሃን ላይ በወጣ በቪዲዮ እንደገና ብቅ ብሏል። የናይጄሪያ ጦር ሰራዊት ቀደም ሲል ሼኮ ክፉኛ ቆስሏል ሲል ያወጣውን መግለጫ ውድቅ በማድረግ ጤንነቱ በጥሩ ሁኔታ ላይ መሆኑን ተናግሯል። የሰዓቱ ዜና ይኸው ነው።
የአባት ያለ ምርቃት ለራበው ትውልድ፣ ማንነቱን ለተቀማ፣ በግፍ ለሚማቅቅ ሕዝብ፣ ፍትሕን ለተጠማ፣ ተስፋው ልትሆኑ ሲጠበቅ ልታጽናኑት ተግታችሁ፣ ምነዋ መዘግየታችሁ ዝምታ መምረጣችሁ? ለመላው ወገን ደህንነት፣ ለአገር አንድነት ሲሉ ለግል ጥቅምና ሥልጣን፣ ለዝና ክብርን ሳይጥሉ እንደ ተሰዉት አበው በጀግንነት እንዳለፉት፣ ምድራዊውን ምቾት ድሎት በጽናት እንዳሸነፉት።
ይብቃ የማለት ብርታት፣ ጭካኔው፣ ግፉ፣ በደሉ፣ ከጾም ከጸሎት ባሻገር የሕይወት ዋጋ መክፈሉ፣ ስለ እውነት መናገሩ፣ ሐቅም መመስከር መያዙ፣ ነውረኛውን መገሰጹ፣ አስከፊ ሥራን ማውገዙ ቀረና የሕዝብ እንባ፣ ሥቃይ፣ ብሶት፣ የወገን ሞት፣ እስር፣ ግዞት ሊያስነሳችሁ ሲገባ ኅብረታችሁን አጠንክሮ፣ ምነዋ ችላ ማለታችሁ የልጆቻችሁን ሮሮ።
ሕዝብ ሲያዝን ሲበደል፣ ሰብአዊ መብቱን ሲቀሙት፣ ከቅርብ ሆናችሁ ላትረዱት፣ ሩቅ ቆማችሁ ላትጠቅሙት፣ ለጥሪው ምላሽ ላትሰጡት፣ አቤቱታውን ላትሰሙት፣ በአገባንም ሽፋን መከራውን ልታረዝሙት፣ ከማስተባበር ልትበትኑት፣ ከመመረቅ ልትረግሙት፣ የታሪክ ተወቃሽ ለመሆን ምን ነው አመረጣችሁ? የቀደሙትን አባቶች የጽናት ገድል ማጉደፋችሁ። ይህ ያዘነ ትውልድ አጽናኝ አባት ነው የተራበው፣ በምግባርም በባሕሪም በአርያነት የሚያከብረው።
ከራስ ወዳድነት ደዌ የጠራና የጸዳ አባት ይሻል ይሄ ትውልድ፣ ሕዝብን በቅን የሚረዳ፣ ልጆቹን የማያስጠቃ፣ ለአባትነት የሚበቃ።
የአባት ያለ በተሰኘችው የገጣሚ ቴዎድሮስ አበበ የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል።
አዲሱ የአባት ያለ ጠንከር ያለ ልብንም የሚሰረስር ገባ ብሎ የሚያይ ይመስላል።
እውነት ነው።
የሳምንት የሬዲዮ መጽሔት የመክፈቻ ዜማ ባደረግና የብዙ አየሁ ደምሴ አይታየሽም ወይ ደግሞ ሁለቱን በላ
ከአይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስለሻል ከአይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስንቱን ጋራ ዞረሽ የኔ ዓለም ስንቱን ጋራ ዞሬ ስንቱን ጋራ ዞረሽ የኔ ዓለም ስንቱን ጋራ ዞሬ እንዴት እንዳዲሰው ታሚኛለሽ ዛሬ ታሚኛለሽ ዛሬ ሰማይ ቢመስል ብታውቅም ጨረቃ ሳላዬ ሻላት
እኔ አልችልም በቃ
ላዚሞ
እባክህ ጎራግሮሃል
ሞክራል ብዙ አይሆን እንዳይቆጣ ብዬ ነው
ይወድል ይመስለኛል
ዜማና ቅኔ
ሊቅ አዋቂ እንደነበርም ይነገራል
በኢትዮጵያ ኦርቶዶክስ ቤተክርስቲያን የመንፈሳዊ ዜማዎች ድርሰቱ የሚታወቀው ቅዱስ ያሬድ
ዛሬ በያሬዳዊ ዜማ ላይ በሚያጠነጥነው አንድ ወጋችን ስለዚያ የቀደመ ዘመን ስልጣኔና ጥበብ በዜማ ቀማሚው ታሪኮች ብዙ አሻግረው ገስቱናል።
እንግዳችን በመግቢያው ድምጻቸውን ያሰማነው የአዲስ አበባ የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የቅኔና የሐዲሳት መምህር መጋቤ ሐዲስ እሸቱ አለማየሁ።
አሁንም በመግቢያችን እንደጠቆም ነው መጋቤ ሐዲስ እሸቱ ያገር ጉዳይ በተሰኘው ሌላ አዲስ ተከታታይ ፕሮግራማችንም ቆየት ብለው ይመለሳሉ።
ቀዳሚው ግን በእውቁ የዜማ ቀማሪ ቅዱስ ያሬድ አመታዊ መታሰቢያ ስነ ስርዓት መነሻነት ስለ ዜማ ያደረግነው ቆይታ ነው። መጋቤ ሐዲስ ሸቱን ነው የምናዋየው ዛሬ አሉላ። እንግዲህ መጋቤ ሐዲስ እንግዳ አይደሉም ለኛ።
ጤና ይስጥልን። እንኳን ደህና መጡ።
እንኳን ደህና ቆያችሁኝ።
ምን እግር ጣሏ ሁለተኛ ጊዜ? ግን እንደው አንዳንድ ነገር ባውቅም ለአድማጭ ቢገልጡልን።
አጠቃላይ አንድ አይነት እግር ነው የሚጥለኝ፣ አንድ አይነት ጉዳይ ነው እግር የሚጥለው። እዚህ ሀገር ሶስተኛ ጊዜ ነው ወደ አሜሪካ ስመጣ። ሶስቱም ጊዜዎች ከምሰራው ስራ ጠባይ ጋር የተያዙ ናቸው። የዘንድሮ ግን ያው አንተም በቦታው ላይ ነበርክ። የቅዱስ ያሬድ አመታዊ መታሰቢያ በርዕሰ አድባራት ደብረ ሰላም ቅድስት ማርያም ይከበር ነበረ። ለዚያ ክብር እንግዳ አድርገው ጋብዘው ነው ከሀገር ቤት ያመጡኝ። ዘንድሮ ደግሞ በጣም ደስ ያለኝ ባለቤትን ጭምር ነው የመጣሁት።
በጣም ጥሩ። አሁልክ ነው
የመጀመሪያ ጊዜያቸው ነው?
አዎ የመጀመሪያ ጊዜዋ ነው። ሙሉ ነው ዘንድሮ ማለት ነው።
ሙሉ ነው። ጥሩ። በጣም ጥሩ ነው። የቅዱስ ያሬድ በዓል መቼም ቆንጆ ነበረ። አሉላ ሳይመችህ አምልጠዋል። አዎ ብዙ ሰው ወደደው የመጋቤን ትምህርት። እያዝናና የሚያስተምር ጨዋታ ለዛ አለው። በጣም ግሩም ነው። ጸጋውን መቼም የሰጠሁት ነው በእውነት በዚህ በኩል
እንዲያጓጓ ያደረግ ትምህርት ለአድማጮች ብቻ አይደለም ለእኔም ጭምር ነው። ቅምሻ ማግኘት ያለብን አይመስልህም? ከትምህርቱ
በሚቀጥለው ዓመት ጊዜ አንተን መስራት ጋብዛለሁ። እና ዋናው ለያሬድ በዓል ነው የመጡት ማለት ነው?
በሌላ ስቴትም ጉባኤዎች አሉኝ፣ ግን እንደ መነሻና ወደዚህ ሀገር ጉዳዩን ሁሉ አጠናቀው ያመጡኝ እነሱ ስለሆኑ መነሻው ልንገር ብዬ ነው እንጂ አሁን ከማክሰኞ ጀምሬ ወደ ቴክሳስ ሄዳለሁኝ፣ ከዛም ወደ ሚኒሶታ መጣለሁኝ። እንደዚሁ እያልኩኝ አንድ ለወር ለአስር ቀን ያህል ቆያለሁኝ።
የያሬድ ጉባኤ ነው የሚደረገው።
ያሬድ እንግዲህ እንደምታውቀው በኢትዮጵያ ቤተክርስቲያን ታላቁ ሊቅ ነው። ይህን ታላቅ ሊቅ ቤተክርስቲያን በየጊዜው ልታስበው ይገባል በሚል በቅድስት ማርያም ቤተ ክርስቲያን በየዓመቱ የያሬድ ቀን የያሬድ በዓል ተብሎ ስለ ያሬድ ታሪክ ይዘከራል፣ ይነገራል። ሬዳዊ ዜማዎች ዜማ በሙሉ የያሬድ ነው እንደምታውቀው ይዜማሉ። ዝም ብዬ እንደው ያለ ቦታ ዝርዝር ውስጥ ገባሁ መጋቢ?
አይ ይኸው ነው፣ ሌላ ነገር
መጋቢን ትጋብዝልላለ በታሪኩም ይሁን
ይኸው ነው፣ ሌላ ነገር የለውም። ግን ብዙን ጊዜ እንደ በሌሎች መድረኮችም ላይ ተናግሬ ያለሁኝ ያልተዘመረላቸው የሚባል ቋንቋ ደስ የሚል ቋንቋ አለ። ያልተዘመረላቸው ከሚባሉ ኢትዮጵያውያን ሊቃውንት ምሁራን ቅዱሳን መካከል ቅዱስ ያሬድ ነው ያምናለሁ እኔ። እንደምታውቀው ቅዱስ ያሬድ የተነሳው በ6ኛው መቶ ክፍለ ዘመን ነው። የዛሬ 1400 ዓመት ገደማ እንደማለት ነው። ቀላል አይደለም። ዝም ብለ ከርዝመቱ ማንጻር ርዝመቱም እንዳንድ መለኪያ ከተወሰደ ርዝመቱ ቀላል አይደለም። ከዛው ጭ ግን መድረኩም ላይ ለማቅረብ ሞክር ያለው አዲሱ ነበር። እኔ ቅዱስ ያሬድ እንደው የዜማ ደራሲ ብቻ ብሎ ባንድ ነጠላ ቃል መጥራት ለክብሩ ይመጥናል ብዬ አላምንም እኔ። ወይም ቅዱስ ያሬድን ይገልጣዋል ብዬ አላምንም። ምክንያቱም ቅዱስ ያሬድ የዜማ ሰው ነው፣ የቅኔ ሰው ነው፣ የትርጓሜ ሰው ነው፣ የምስጢር ሰው ነው፣ ደራሲ ነው፣ አመስጣሪ ነው፣ ተርጓሚ ነው፣ አጣጣሚ ነው። ማጣጣም ማለት ብሉዩን ከሐዲስ፣ ሐዲሱን ከሊቃውንት፣ ሊቃውንቱን ከመጻሕፍተ መነኮሳት፣ ገድሉን ከድርሳን፣ ድርሳኑን ከስንክሳር ንብ ነው ብያለሁ በቀደም ዛ ባቀረብኩት ፕሮግራም። ንብ ልክ አንዲት ንብ የተለያዩ አበባዎችን ቀስማ አንተ ስትበላው ግን አንድ ማር ነው። ያ አንድ ማር ግን ከብዙ አበቦች በብዙ ድካም የተቀሰመና የተቀመመ ነው። ቅዱስ ያሬድ መጻሕፍትን መቀመም ያውቅበታል። ደራሲም ነው፣ ያመነጫል። ከሱ በፊት የነበሩትን አባቶቹን መጻሕፍት በትክክለኛው ቦታ ተርጉሞ መተርጎም ራሱን የቻለ ነው። እንደገና ማመስጠር ደግሞ ራሱን የቻለ ነው። መተንተን ራሱን የቻለ ነው። እና ከዚህ አንጻር ቅዱስ ያሬድ ዜማውንም ደርሶ ለዜማ የሚያስፈልገውንም ግጥሙን እንደሚባለው ደርሶ አሁን ዛሬ በዓለማችን ሙዚቃ ውስጥ የዜማ ደራሲዎች፣ የግጥም ደራሲዎች፣ አንድ ዘፋኝ የብዙ ሰዎች ውጤት ነው ብዬ አምናለሁ እኔ። ብዙ ሰዎች አንዱ ግጥም ያዋጣለታል፣ አንዱ ዜማ ያዋጣለታል፣ አንዱ ቅንብር ያዋጣለታል፣ አንዱ ቀረጻ ሚክስ የሚባል ብዙ ነገር እንዳለ ይነግሩናል በሙያው የተሰማሩ ሰዎች። ቅዱስ ያሬድ ግን የነዛን ብዙ ሰዎች ሙያ በአንድ ላይ የያዘ ታላቅ ሊቅ ነው። እንደገና የኢትዮጵያን አየር ንብረት መሰረት ያደረገ ድርሰቱ አፍሪካዊ ኢትዮጵያዊ መሆኑ የምታውቀው ምንድን ነው? ድጓው የተቀነባበረበት መንገድ በኢትዮጵያዊ የአየር ንብረት ውስጥ የተመሰረተ ነው። ከሰኔ 26 እስከ መስከረም 26 ከመስከረም 26 እስከ ህዳር 6 ዘመነ ጽጌ የምንለው ከዛ በኋላ ደግሞ ከታህሳስ 25 እስከ መጋቢት ወደዛ ድረስ ደግሞ ሀጋይ በጋ የምንለው በዛ ውስጥ ደግሞ እንደገና ክፍልፋይ አሁን በቅዱስ ያሬድ ድጓ ክረምት ገባ ማለት ክረምት ገባ ማለት አይደለም። እያንዳንዷ ሳምንት እያንዳንዷ ቀን የራሱ እንትን አለ። ለምሳሌ ሰኔ 26 ማለት ክረምት ገባ ማለት ነው። ገና ዘር የሚዘራበት ዝናብ ስለዛ ነው የሚናገሩ። መብረቅ ነጎድጓድ አይለም እንደገባ። ምክንያቱም ክረምት እንደገባ መብረቅና ነጎድጓድ የለም፣ ቀስ እያለ የሚመጣ ነው መብረቅና ነጎድጓድ። ከዛ ባህር የሚሞላበት ጊዜ፣ ከዛ ደግሞ እንደገና ወደዚህ ወደ ነሐሴ 29 ከነሐሴ 22 በኋላ ደግሞ ጉለቋያት ይባላል። ደግሞ ነገሮች ቅርጽ ቅርጽ እየያዙ ክረምቱ እየበራ የሚሄድበት መስክ ነሐሴ 29 ራስ ጓጽባ ይባላል። የሚነጋበት ክረምቱ ሊነጋ ዳርዳር ያለበት ሰዓት እንደገና ደግሞ ከመስከረም 15 አካባቢ ከመስከረም 1 እስከ መስከረም 8 የቅዱስ ዮሐንስ ሳምንት ብሎ ስለ ቅዱስ ዮሐንስ መጻሕፍት ምን አሉ የሚለውን በምን ቋንቋ እንደገለጠው የሚገርም እኔ 1500 ዓመቱ ኖቷል ብዬ ድርሰቱን ለማመኑ ይቸግረኛል። አንዳንድ ጊዜ ልክ ለእኔና ለአንተ በአድራሻ የተላከ መጽሐፍ እስኪመስል ድረስ አዲስ ነው። እውነቱን ለመናገር ዘመንን መዋጀት የሚችል ዘመንን የሚያስረጅ እንጂ ዘመን የማያስረጀው ድርሰት ማለት የቅዱስ ያሬድ ድርሰት ነው። ከዛ ደግሞ ቅንብሩ አሁን ቅንብሩ መድረክ ላይ በጸናጽል በመቋሚያ ዝማሜው የአብይ ጾም ድርሰት ለብቻው ነው። የትንሣኤ ድርሰት ለብቻው ነው። የሕማማት የአብይ ጾም ሆኖ እንኳን የስምንቱ ሳምንት ለየብቻቸው የየሁዱ ለየብቻው የሚገርም ነገር ለመቋሚያ የሚሆነውን በመቋሚያ በዜማ የሚባለው በዜማ ቅኔዎቹ የት ቦታ እንደሚገቡ ተቀነባብሮ የተዘጋጀ እኔ በእውነቱ ህዝብ ያላወቀለት ሀገሪቱም ያልዘመረች በምስጋና ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታመስግንበት እንጂ እኔ የ80ና የ90 ሚሊዮን ኢትዮጵያውያን በጣም ሰፋ እናድርገው ከተባለ የ700ና የ800 ሚሊዮን አፍሪካውያን በጣም ከተለጠጠ የጥቁሮች ሀብት ነው ብዬ አምናለሁ። የጥቁሮች ንብረት ነው ብዬ አምናለሁ።
ግሩም አድርገው ነው።
ይሄን ሊቅ ነው በየአመቱ የምንዘክረውና ስንዘክር ደግሞ ለጉዳዩ ቀረቤታ ያላቸውን ሊቃውንት እንደ መጋቤ ሐዲስ የመሰሉትን ጋብዘው በዓሉ ይከበራል በየአመቱ። እሱ ነው እንግዲህ
መጋቤ ሐዲስ ጥያቄ ላስከትል። በመንፈሳዊውና በቤተ ክርስቲያን ብቻ ሳይገደብ ሙዚቃ ቀማሪዎች፣ አቀናባሪዎች መሰረት ማድረጋቸው የሚነገርለት የዛ የቀደመ ዘመን ሊቅ ነውና የእውቀት ቀማሚ ብለውታል እርስዎ። ከተፈጥሮ የአየር ጠባይ ሳይቀር መሰረት ያደረጉ ነገሮችን አጠቃቀሙን ገልጸዋል። በእምነቱና ስርዓቱን በሚያውቁ ሰዎች ብቻ ሳይገደብ ሌሎች እንዲያውቁት፣ ሌላውም ኢትዮጵያዊ የዛ ሀብት ባለቤት ነውና ቅድም እንደገለጹት ምናልባትም በክርስትና እምነት በኦርቶዶክስ ብቻ ሳይገደብ እንዴት ነው እንዲያውቀው የሚደረገው? አሁን አዲሱ የገለጽከው አይነት ስነ ስርዓት ዞሮ ዞሮ ለእምነቱ ተከታዮች ነው ብዙ ጊዜ የሚደረገው፣ ቤተክርስቲያን የሚያዘወትሩ
እውነት ነው።
እንዴት ነው
አዲስ አበባ ላይ ባለሙያን መድረኮች የመገኘት እድል ገጥሞኛል? የግጥም ምሽቶች ላይ ቅኔ ያቀርባለሁኝ። ስነ ጽሁፍ ነክ የሆነውን ከሃይማኖት ከዶግማ ነጻ የሆነውን ሰው በመሆናችን እንግባባበታለን ብዬ ማምነው አማይ በመሆናችን እንግባባበታለን ሰው በመሆናችን እንግባባበታለን ኢትዮጵያውያን በመሆናችን እንግባባበታለን እንግዲህ ሰው በመሆናችን የምንግባባባቸውን ፍልስፍና ነክ የሆኑትን ማህበራዊ ኑሮ ነክ የሆኑትን ሐሳቦች ግጥምሽቶች ላይ ወዳጆቻችን እየጋበዙን እናቀርባለን። ቅዱስ ያሬድ ብቻ ነው ብዬ አይደለም ማምነው በዚህ በመዳፈን በመዘጋት ወይም ለሌሎች ባለመድረስ በቅኔ ውስጥ ያለ አሁን በትርጓሜ ውስጥ ያለ ባለፈው ማመት እዚህ ለንደን ሆርተና ዘመናዊ የኢትዮጵያ ስነ ጽሁፍ ለሚባለው ሃይማኖት ነው ወጭ መሐልኩን ያስቀመጠው መሰረቱን የጣለው የበለጠ ለምን አውተና ላይ ነው በግዙ ውስጥ ያለው ግጥም አይተርክም ግጥም እምቅ ነው ሲባል መቼም በየዩኒቨርሲቲው ተማሩታላችሁና አሁን የሚገርም ነገር ዩኒቨርሲቲው መጥቶ ከመናገሩ በፊት ግን ቅኔ አይተርክምኛ ስንለው ነው ይኖር ነው በቅኔ ቤት የቅኔ ጠባይ መተረክ አይደለም ጠቋሚ ነው ቅኔ ምክንያቱም በሁለት ቤት ግጥም የ200 እና የ300 መጽሐፍ ሐሳብን ጠቅለ ማስቀመጥ ማለት ነው። ምናልባት ሁለት ቤት ጉባኤ ቃና ወይም ቅኔ ሲመነዝር 300 ገጽ ያለው መጽሐፍ የሚወጣው ማለት ነው። ስለዚህ ሌሎችን በትርጓሜ ውስጥ ያሉ ሐሳቦች በቅኔ ውስጥ ያሉ ሐሳቦች ምናልባት መስጊድ ውስጥ ደግሞ ምናልባት የዛ ሰው ስላውን ሆነ ሙያ የሚያሰላል ሆነ ስላላየ ነው እንጂ በዛ ውስጥም ያለ ጥበብ ካለ ለምን ተገልጦ አይነገረንም? ለምን አንጠቀምበትም?
እምነቱ እንዴት ቅርብ ማድረግ ይቻላል ይላሉ።
ቅድም ባብራራሁበት መንገድ አሁን ለምሳሌ ስለቅኔ በተቻለ መጠን በግጥም ምሽቱ በማቅረብ እኔ ግንዛቤ ፈጥሬያለሁ። ሰዎች ለቅኔ ቅርብ ቢሆኑ ቅኔ ቢያውቁ ግዝ ቢሰሙ ስለቅኔ መረጃ ቢኖራቸው የበለጠ ግጥማቸውን ያፋፋዋል ያወፍራዋል ያገዝፋዋል እንጂ የሚጎዳቸው ነገር እንደሌለ ተናግረን ብዙዎቹ ግንዛቤ ያድሩባቸው ብዙዎች ይጠይቁናል። ትልቁን ስራ መስራት ያለበት ቤተክርስቲያኒቱ ናት ብያምናለሁ። በዚህ ጉዳይ መቼም ይሄ አሁን ያለንበት ዘመን ቀህን አደባባይ ለመሸጥ አለ ማለት መቻል አለበት። መቼም በራንኮ ወቅቶ መጥቶ ናልግዛም ይለ የለም እንዲህ አይነት ቃልኝ ግዙኝ ብለ እሱ ከፍተ የማስተዋቂያ አላማው እኮ እንዲህ አይነት ቃል እንዲህ አይነት ጥራት ያለው እንዲህ አይነት ኳሊቲ ያለው ቃል ግዙኝ ማለት ነው አይደል? ስለዚህ ቤተክርስቲያኒቱ በዚያማ ደረጃ የቅዱስ ያሬድን በኪነ ጥበብ ደረጃ የሊቃውንቱን በቅኔ ቤት ያለውን በአቋቋም ቤት ያለውን በድጓ ቤት ያለውን በትርጓሜ ቤት ያለውን በብሉይ ኪዳን በሐዲስ ኪዳን በመጻሕፍተ ሊቃውንት በመጻሕፍተ መነኮሳት በገድሉ በድርሳኑ በተአምሩ በነዚህ ውስጥ ያሉትን ስነ ጽሑፋውያን ሐሳቦች ኪነ ጥበባውያን ሐሳቦች የሰው ሐሳብ ሊያሳድጉ የሚችሉትን ነገሮች ሁሉ አውጣ መዛ መርጣ ለሰው በሚመጥን መስማት በሚችሉት መጠን መረዳት በሚችሉት ልክ ማቅረብ ያለበት ቤተክርስቲያኒቱ ናት እንደዋናነት ነው። ከዛ በተረፈ ግን የመንግስትም ስራ ነው የከፈተኛ ትምህርት ተቋማትም ስራም ጭምር ነው ብያምናለሁ። እኔ
መጠናት አለበት ለሌሎችም እንዲያውቁ መመርመር አለበት።
በጣም አው እንደው እኛም በዚህ አጋጣሚ ጥሩ ግንዛቤ እየሰጠን ነው። እንደው ከዚህ ቀደምም መጋቢ አዲስ ለውቀቶ ስለ ትምርቶ ገልጠና ቅኔ ቤት ያደጉ የኖሩ ገና በህፃነት ልጅ ጀምሮ ብሉይ ኪዳንና አዲስን የተማሩ እንዲያውም ምን ይላሉ እኔ አዲስ ኪዳንን ወይ ማዲስን የአዲስ ትርጓሜ ለመሆን አይደለም አላማይ ቅኔ ነው የምወደው ብሉይ ደግሞ የተማርኩት ለቅኔው ስለሚረዳ ነው አይደለም ያሉኝ።
አዎ ምክንያቱም ቅኔ ታሪክ ይወዳልና ብሉይ ኪዳን ደግሞ የታሪክ መጽሐፍ ነው የሚባለው በብሉይ ኪዳን የተፈጸሙ በጣም ብዙ ሺ አዲስ ኪዳን 33 ዓመት ከ3 ወር ክርስቶስ ያደረገውን አጭር ነገር ነው አጭር መረጃ ነው የሚሰጠው። ብሉይ ኪዳን ግን በዝርዝር ጉዳዮች ላይ የጦርነት አይነት የተአምራት አይነት በጣም ብዙ የተደረገ የነገስታቱ የነቢያቱ ታሪክ ብዙ ያለበት ስለሆነ ለቅኔ ያዳብራል ይባላልና ለዛ ብዬ ብሉይ ገባሁኝ ብሉይ ተማርኩኝ። እንደገና ደግሞ በሌሎች አባቶች ደግሞ አይደለም ሐዲስም ቢጨመራ ከፋም አሉኝና ተቆሙኝ ሐዲስ ገባሁኝ። አሁን መጨረሻ ላይ ግን ያላሰብኩትን በፊት ቅን የነበረ ማስተምረው አሁን ግን በሶዋሶ ብራን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲሳት ትርጓሜ
መምህር
የገባኝን መምህር ነኝ።
የገባኝን አዎ። ታዲያ ይሄን ታሪካቸውን ከዚህ ቀደም ስለነገሩን አሁን ደግሞ እንደገና ስናገኛቸው መጋቢ ሐዲስን አንድ ሁሉ ግዜ በአእምሮ የሚመላለስ ብዙም ሰው የሚጠይቀው አለ። አሁን ሃይማኖትንና ፖለቲካን በተመለከተ ብዙ ጊዜ ፖለቲካ የሚለው ቃል በሃይማኖት ሰዎች ዘንድ ይፈራል እንደ ኮረንቲ ነው የሚባለው። ለመሆኑ መጋቢ ሐዲስ የሃይማኖት ሰው የቤተክርስቲያን አባቶች ለፖለቲካ ሩቅ ናቸው ወይስ ሩቅ መሆን አለባቸው? አይገናኝም?
ከመጋቤ ሐዲስ እሸቱ አልማየሁ ጋር በዜማ ቀማሪው ባለቅኔና ሊቁ ቅዱስ ያሬድ መታሰቢያ ስነ ስርዓት መንሻነት የጀመርነውን ወግ እናገባድ እንጂ ለሁለተኛው አብይ ርዕስ የአገር ጉዳይ ለተሰኘው አዲስ ተከታታይ ዝግጅታችን መንደርደሪያ አዲሱ ቀደም ብሎ ለወረወረው ለሰማችሁ ጥያቄ ምላሽና ሌሎች ቁም ነገሮች ቆየት ብለው ይመለሳሉ።
አሁን የንጉሥ ያክሊሉ መስኮት
የሚከፈትበት ነው ሰዓቱ።
ነገሰኞ መስከረም 16 ደመራ ነው ቀደም እንዳልነው በዓሉን ለምታከብሩ የክርስትና እምነት ተከታዮች በሙሉ ከወዲሁ እንኳን አደረሳችሁ።
እንኳን አደረሳችሁ። ንጉሴ አክሊሉ ከአዲስ አበባ በራዲዮ መጽሔት ወጎች ማሳያ መስኮቱ የምሽቱን ደመራ ቅንብር ይዞ ብቅ ብለዋል።
እንደምናመሸ ንጉሴ፣ እንኳን ለብርሃነ መስቀሉ አደረሰ።
እንኳን አደረሰ
አሉላና አዲሱ፣ እንኳን ለብርሃነ መስቀሉ አደረሳችሁ። እንደምታውቁት አዲስ ዓመት ከተበሰረ ዘመን በዘመን ከተሞሸረ ዘመነ ዮሐንስ አልፎ ዘመነ ማቴዎስ ከተቀየረ በሌላ በኩል ደግሞ 2008 ዓመተ ምህረት ተሰናብቶ 2009 ዓመተ ምህረት ከተደመረ እነሆ ልክ ዛሬ 15 ቀን ሆነ። እስኪ ወደ ታሪኩ እንግባ። ኖህ አዲስ ዓመትን አበቦች አብበው ማክበሩንና የእንጨት መስዋዕት ማድረጉንም የታሪክ ተመራማሪው ፕሮፌሰር ፍቅሬ ቶሎሳ በቅርቡ ባሳተሙት መጽሐፋቸው ላይ ያብራራሉ። በመላ ኢትዮጵያ የአዲስ ዓመት ሥርዓት መቀበያን ታሪክ በሰፊው ነው የሚያብራሩት። አሁን የደመራ በዓል ወደ መስከረም 16 ቀን ተዛወረ እንጂ ደመራ የሚደመረው በአዲስ ዓመት መጀመሪያ መስከረም አንድ ቀን ነበር ይላሉ ፕሮፌሰር ፍቅሬ ቶሎሳ በአዲሱ መጽሐፋቸው። ይሄ እንግዲህ ወደፊት ምሁራንንም ሌሎች ምሁራንን ይዘን የምንወያይበትም ይሆናል። የዛሬ እንግዳዬ መላከ ምክር ከፍ ያለው መራሂ ደግሞ በክርስትና ሃይማኖት ልቧ የተቃጠለው ንግሥት ኤሌኒ ነገረ መስቀሉን ዱካውን ለማጥናት ከቁስጥንጥንያ ወደ ኢየሩሳሌም መጓዟን ያስረዳሉ። በሌላ በኩል ደግሞ ነገረ መስቀሉ መጋቢት 10 ቀን ተገኝቶ በዓሉ ደግሞ መስከረም 16 እና 17 የሚከበርበትን ምክንያት መላከ ምክር ከፍ ያለው መራሂ ሲያስረዱ
አስቆፍራ የተገኘው ብዙ ድካም ይጠይቃል፣ ለዘመናት ደለል ተጭኖታል። መጋቢት 10 ቀን ተገኘ። መጋቢት 10 ቀን ከተገኘ በኋላ እንደምታውቀው በአብይ ጾም ተርላ ደስታ የለም። በኢትዮጵያ ቤተ ክርስቲያን ሐዘን ነው፣ ጾም ነው፣ ጸሎት ነው፣ ስግደት ነው። ክርስትና እንኳ አይነሳም በአንዳንድ ደብር ከአክብሮታቸው የተነሳ። ስለዚህ መጋቢት 10 ቀን በቤተ ክርስቲያን ብቻ በዓሉ እየታሰበ ይውላል። በኦፊሻል ግን ለማክበር አብይ ጾም ተርላ ደስታ የማይገባው የሱባኤ ጊዜ ስለሆነ መስቀሉ እደኒ ለልጁ ለቆስጠንጢኖስ የምስራቹን ችቦ አብርታ በኢየሩሳሌም ተራራዎች እየተቀጣጠለ ችቦ ሁኖ መስቀሉን አገኘሁት ልጄ ደስ ይበል ስትለው፣ እሱም ሳይውል ሳያድር ተነስቶ ብዙ ገንዘብ ይዞ እናቱን ለማስደሰት ቅዱስ መስቀሉንም ለመሳለም ወደ ኢየሩሳሌም ገስግሶ ሄደ። ከዚያ ለእናቱ የቅዱስ መስቀል ቤተ ክርስቲያን እንድታሰራ ገንዘብ ሰጣት፣ ብዙ ገንዘብ። አሁን የላቲን ቤተ ክርስቲያን ያለበት ሆሊ ክሮስ ቅዱስ መስቀል ይላል ኢየሩሳሌም ተሰርቶበታል። ከዚያ የደስታው ተካፋይ ሆኖ ተመለሰ ንጉሱ ቆስጠንጢኖስ። እሷ ግን ከዚያ ቆይታ ቤተ ክርስቲያኗን አሰርታ መስከረም 16 ቀን ቅዳሴ ቤቱ ሲከበር የቅዱስ መስቀልን ባለ ክብር የመገኘቱንም ከቅዳሴ ቤቱ ጋር አያይዛ ቤተ ክርስቲያን መስከረም 16 እና 17 በዓል ፋሲካ ስለሆነ ሱባኤ ስለሌለ ጾም ስላልሆነ እዚያ ላይ አክብረዋለች። ምክንያቱም ያ በቤተ ክርስቲያን ይከበራል መጋቢት 10 ቀን። ነገር ግን ቅዳሴ ቤቱ ሲከበር በዓሉ ነገስታቱም ሊቃውንቱም ክርስቲያኑ ተሰብስቦ በአደባባይ ያንጊዜ ሌኒ ያበራችው ችቦ ምልክት ይሆን ዘንድ ከፍተኛ ችቦ እየበራ እዩ አበባዬ መስከረም ጠባዬ። መስከረም እንደምታውቀው ጨለማው የክረምቱ ዘመን አልፎ ብርሃን የወጣበት አደባባ የፈነደቀበት ትውልድ የሚደሰትበት ውሃ እየጠራ የመጣበት ወርፉ ዶፉ ወርዶ ስለዚህ ከመስከረም ላይ የተከበረበት ምክንያት ይህ ነው።
አመሰግናለሁ ቀሲስ ከፍ ያለው መራሂ። ይሄ የመስቀል በዓል ከ42 ዓመት በፊት አሁን አለበት መስቀል አደባባይ ላይ ነው የሚከበረው። ከዛ ቀደም ብሎ በነበሩት ዓመታት ግን አራዳ ጊዮርጊስ ነበር የደመራ በዓል የሚከበረው ደመራው የሚከታተለው። ንጉሠ ነገሥቱ በፓትርያርኩና በሊቃነ ጳጳሳት ታጅበው ደመራው ቦታ ደርሰው ፓትርያርኩ የደመራውን ችቦ አቀጣጥለው ይሰጧቸዋል። እሳቸው ደመራውን ያቀጣጥላሉ። የአዲስ አበባ ከተማ ሕዝብ በ10 አውራጃዎች ተከፋፍሎ እንዳሁኑ ልደታ፣ የካ፣ ቂርቆስ ይባል ነበርና ልዩ ልዩ ትርኢቶችን ያሳይ ነበር። የሕዝብ በዓል ነበር። ታሪካዊ በዓል ነው። ከ2 ዓመት በፊት ጀምሮ ደግሞ ዩኔስኮ መዝግቦት በዓለም ቅርስነት ተይዟል። አድማጮች፣ የዛሬውን ዝግጅቴን በዚሁ አበቃለሁ።
ንጉሴን በድጋሚ እናመሰግናለን።
የሪስትልን ንጉሴ መልካም በዓል ከነመላው ቤተሰብ።
አሁን ወደ ቀጣዩ ቅንብር ነው የምናልፈው።
ወደ ኢትዮጵያ የማይመለስ መሆኑን ባለፈው ሳምንት ለአሜሪካ ድምፅ በሰጠው ቃል ይፋ ያደረገው የሰው ለሰው ተዋናይ በመድረክ ስሙ መስፍን ዝና ብዙ ጸጋዬ ሌላው የምሽቱ እንግዳችን ነው።
በዚያ ውሳኔውና በሌሎች ጥበብ ነክ ርዕሰ ጉዳዮች ዙሪያም እንወያያለን።
እንግዲህ ዝና ብዙ ከነ ቤተሰቡ ነው እዚህ የመጣው። ባለፈው ሳምንት እዚህ ላይ እንደገለጥ ነው ለቪኦኤ ቃሉን ሰጥቷል። ለምን አትመለስም በሚል ብቻ ነበር የሰራ ነው። አሁን ግን ለምን አትመለስም ምን ጠበቅ አድርገን
ያልጠበቅነውም ሌላ ርዕስ ከች ብሏል።
በጣም እንጂ
ሌላ የጥበብ ዘርፍ ብሏል።
ሰፋ አድርገን ነው የምናወያየው። ወደ ጥያቄው እንሂድ።
አዲሱ፣ ለአድማጮች ለማሳሰብ ውይይት ውስጥ መገለጡ አይቀርም፣ ግን
ወደን ነው የምንገልጠው። ሶስተኛው ሰው በጣም
ራሳቸውን ያስተዋውቃሉ።
ባለፈው ጊዜ እንግዲህ በሬዲዮም ገልጠናል፣ በዜናም ተሰርቷል። ያንተ እዚያ አገር መቅረት ኢትዮጵያ መመለስ እንዳልፈለግ ከዛ ጋር ለዛሬ የራዲዮ መጽሔት አድማጮች የምትገልጥልን ወይም ተጨማሪ የምትሰጠን አስተያየት ካለ።
በእኔ ላይ የደረሰ የለም ለማለት አይደለም። እዛ እኮ በብዙ ኢትዮጵያውያን ላይ ብዙ መሳደድ ይደርሳል በተለያየ ምክንያት። የህዝቡ ያላግባብ በመጨፍጨፍ ሁኔታዎቹ እንትናሉ እንጂ እኛ እኮ እየተሳደድን ነው የምንኖረው። በእኔ ላይ የደረሰም ነገር ይኖራል። አንዳንድ ወገኖች ከእኔ ጋር ተያያዥነት ያላቸው ከዛ አካባቢ ራቅ የሚሉ ነበሩ። በዛ የተነሳ ነው።
በትክክል በአንተ ላይ የደረሰውን መግለጥ ይቻላል እንደው በዚህ አጋጣሚ?
በእኔ ላይ የደረሰው እንግዲህ በተለያየ ምክንያት ያው መጠየቅ መፈለግ፣ ሁል ጊዜ ወንጀለኛ ለማድረግ መሞከር፣ እንዲህ አይነት ነገሮች እና በሙያችን ላይ ተጽዕኖ ማሳደር፣ ይሄ የመሰሉ ነገሮች በጣም በከፍተኛ ሁኔታ ነው የሚደርሱት። ያው አሁን ደግሞ በተለይ ደግሞ በሚደርስበት አካባቢ በአማራ አካባቢ የዛ ተወላጆች ስለሆን አሁን ደግሞ ነገሩ ሊብስ ይችላል የበለጠ። እኔ ከመጣሁ በኋላም ፖሊስ ሁሉ እንደሚፈልገኝ ተነግሮኛል።
መኖሪያ ቤታችሁ ሄደው?
አዎ። ወጡ።
ለምን? የእኛ ፕሮግራም ከተላለፈ በኋላ ነው ወይንስ?
አይ በፊት እኔ ገና እንደመጣሁኝ።
ለምን ይሆን ታውቋል ምክንያቱ?
ምክንያቱ አልታወቀም። ሁልጊዜ ምክንያት ነው የሚፈለገው ለተለያየ ነገር እና ፖሊስ እንደሚፈልገኝ መጥሪያ እንደመጣ ሁሉ ይህን ነግረውኛል።
ጀመርነው ስራ ሁሉ አለ። አሁን እንደ አዲስ ድራማ ሁሉ የጀመርነው አለ።
ምን ይባላል? ምን ይሰኛል?
ዘመን የሚል ነው።
መተላለፍ ጀምረዋል።
አሁን በቅርብ ነው መተላለፍ የሚጀምረው። እሱን አሁን ያው የተወሰነውን ግማሹን ሰርቼ ነው የመጣሁት።
እንደው በእሱ ላይ ዘለግ ያለ ጥያቄ አለኝ አሉላ። እኔ እንደውም ዘመን የሚባለውን ድራማ ተሰርቶ ተቀርጿል፣ ግን መተላለፍ መጀመሪያው አሁን ነበረ።
እንዳላችሁት ለመወሰን ቀርቶ ቤትንም ጥሎ ባንድ የመጥቶ መወሰን ከባድ ነው። ነገር ግን ምርጫ የለም። ይህንን ሁኔታ እያየህ መተባበርና መስማማት ወገኖቻችን ናቸው ማለት እምልህ በጎሳ በምናምን ሳይሆን አንድም የትም ቦታ የሚጎዳ ሰው ወገናችን ነው። ሰው መብቱን በመጠየቅ ስሜቱን መግለጽ አለበት።
መብቱ ሊሆን ይገባል።
መብቱ ሊሆን ሰዋዊ መብቱ ነው። የሰውነት መብቱ ነው። በሰውነት መብቱ ላይ አንተ ማንህ ሌላ አይነት እርምጃዎች ሳይወስድ በመጠየቁ ብቻ ይህን ያህል ስቃይ መድረስ የለበትም።
አሚና፣ አንቺስ ከባለቤትሽ ጋር መክራችሁ ይህን ውሳኔ ስትወስኑ በአንቺስ በኩል ምን አይነት ስሜት አሳደረ? ቀላል ውሳኔ እንዳልሆነ በአዲሱ ጥያቄ እንደተነሳው ግልጽ ነው።
በእርግጥ ውሳኔው ይከብዳል፣ ግን ይሄ የአገር ጉዳይ የህዝብ ጥያቄ ነው። እዛ ህዝቡ እየተጎዳ እያየን እኛም እንደ ወገን ይሰማናል። የእነሱ ጉዳት የኛ ነው። ስለዚህ ያንን በማገናዘብ እኛ በጣም ስላዘንን ስለተሰማን ያንን ከወገናችን ጎን ሆነን እዚሁ ቢከብድም ያለንበት ሁኔታ ሳያሳስበን እዚሁ ለመቅረት ወስነናል።
ስለ ሄመደንስ ምን ያሰብሽው ነገር አለ? እንደው ስትቀሩ አብራችሁ እሷ እንዴት ትሆናለች? አስተዳደጓን በተመለከተ ትንሽ የምጫጠጋ አርጊ።
በእርግጥ ያሳስባል፣ ግን ያው ሁለታችንም እንግዲህ ተጋግዘን ለልጃችን የቻለውን መስዋዕት ከፍለን አገሯ እንዳለች ምንም ሳይጎልባት እናሳድጋታለን ከእግዚአብሔር ጋር ብለን ተስፋ እናደርጋለን።
አዲስ ህይወት ሲጀመር በሙያ የለመዱትን ነገር መስራት ማቋረጥ ጭምር ድረስ ይሄዳልና በሶስት በኩል ምን አሰብ?
ኢትዮጵያ ውስጥ ግን የተፈለገውን ያህል እኮ አትሰራም። በሀገራችንም ላይ ቢሆን በተለይ በአርቱ ላይ ከባድ ፈተና ነው ያለው። ብዙ አርቲስቶች በስራቸውና በኑሯቸው የሚደሰቱም አይመስለኝም። እኔ በእርግጥ ሁለት የተለያየ ሙያ ነበረኝ። ወደ ንግዱም በንግዱም ዘርፍ ነበርኩኝ። አሁን ለጊዜው አዲስ ለመጀመር ፕላን ላይ ነበርኩ እንጂ ወደ ፊልሙ አመዝኜ ሬስቶራንትም ነበረኝ። ጥሩ ባለሙያ ነኝ።
ባለሙያ ስትል
የምግብ ዝግጅት እና
ታዘጋጃለሁ።
ይታወቃል ሬስቶራንቴ። ማዘጋጀት ብቻ አይደለም እፈጥራለሁ ምግብ።
እኔ የምለው እንደው እዚህ ላይ ትንሽ ስጋ በሬ ለምኔ ነው የሚል የፍየል ቁርጥ እንደምታዘጋጅ ልክ ነኝ?
አዎ፣ በሬ ለምኔ ነው የሚባለው። መጀመሪያ የከፈትኩት እንግዲህ እኔ ነኝ። ፍየል በሬ ለምኔ የሚባለውንም የመጀመሪያው
በጥሬ ስጋ የሚቀርብ
ሁሉም አይነት
የፍየል ምግብ።
አዎ፣ የፍየል ሆኖ በሁሉም ነገር፣
በክትፎም፣ በቁርጡ፣ በምን
በሁሉም።
አሚና፣ አንቺ እዚህ ላይ እጅ አለበት እንደ
ይሄ
ነገር?
አይ፣ ይሄ ባለቤቴ እንግዲህ በጣም ባለሙያ ነው፣ የታወቀ ነው። እኔ እንኳን ስወልድ እሱ ነው ያረሰኝ። ሰርቶ የሚያበላኝ እንግዲህ እሱ ነው።
ገንፎ ገንፍቶ።
አዎ፣ ለሙያው ይመስ።
እህቷ እናቷ መጥተው ሊያርሷት ሲሉ አይመችኝም ትላለች። አንተ ነህ የምትለው ቤት ኢትዮጵያም የቤት ሰራተኛም ያለችን ቢሆን ምግብ ለእኛ ትሰራለን።
ይሄ ምናልባትም አዲሱ ያነጋግረናል። የመጣችሁበት ዓለም የሚጠይቅ ነው የሚፈቅደውም ነው። ነገር ግን ኢትዮጵያ ውስጥ ያን ያህል እምብዛም አይደፈርምና ምግብ ማብሰያ ክፍል ውስጥ ወንድ ልጅ አይግባ እስከ ማለት በባህል በልማድ የመግፋት ነገር ነበርና ወደዚህ ሀገር ሲመጣ ብዙዎች የሚቸገሩበት ነው። በቀላሉ መልመድ የሚቻለው ሙያ ሳይቻል ይመጣና እዚህ ግራ መጋባት አለ። አዲስ ህይወት ሲጀመር አገሩ ግን ግድ ይላል።
ምግብ እንኳን ለቤታችን ሰራተኛችንም እኔ የምሰራውን ነው የምትበላው እንጂ ምግብ አትሰራልኝ።
አሉላ ጥሩ ነገር ነው የተናገረው። ይሄ ሀገር ለዛ ይመቻል። ደግሞም ግድ ይላል።
አንዳንድ ሰዎች ችለው ዘልቀዋል እንጂ ሳይሰሩ።
እንግዲህ እግዚአብሔር እርቶናል።
አዲሱ ሚስጥር እየወጣ ነው
አደለ?
እስኪ ንገረን እንዴት ቻልክ? የሚስብ የሚመስለኝ አልፎ አልፎ ሲገጥመን ወላጆችም ትንሽ ፈታ ያሉ ከፈት ብለው ግድ የለም ምግብ ቤት ምግብ ማብሰያ ቤት መምጣት ትችላለህ የሚሉበት ካልሆነ ቤተሰብም አይፈቅድም፣ ያን አያበረታታም፣ እኛም ደፍረን አንገባም።
እኔ በልጅነቴ እናቴ በጣም የታወቀች ባለሙያ ነበረች። አስታውሳለሁ በጃንሆይ ጊዜ ሁሉ የምግብ ውድድር ነበረ፣ ተሸልማለች። እና
የት ነበሩ?
አዲስ አበባ ነበር። ከዛ ጎንደር ደግሞ ሆቴል ከፍታ ነበረች።
እናስተዋውቃቸው በስም
ወይዘሮ ምንትዋብ ንቀሽ ትባላለች። ምንትዋብ ምግብ ቤት ጎንደር ውስጥ እና በጣም የታወቀች ነች። ለብዙ አመት ሰርታለች። አሁን በህይወት የለችም፣ ስድስት ወር ሆናት ከሞተች። እና እኛ አዲስ አበባ ነው የተወለድ ነው። ይዛኔ ልጅ የቤተሰቦች ሀገር ስለሆነ ጎንደር ማለት ነው። ስለዚህ እሷ ጋር ያለሁም ልጅ ሆኜም ምግብ ራሴ አዘጋጅቼ መብላት አዘወትር ነበር፣ ወድ ነበር። ግን ሳድግም በደሜ ውስጥ አለ። በቃ የምግብ ስራ ለእኔ እንደ ስራ ላይ መዝናኛ ነው። እና ያዝናናኛል። ለዚህ ነው ቤቴም መሰራው ምን ማለት ነው። እኔ ምግብ ስራ ያዝናናኛል። ያ ደግሞ በኋላ ወደ ሆቴል ወደ ሬስቶራንትነት ተቀየረ። ዛ ብዙም አዳዲስ ምግቦች መፍጠርም ችሎታው ማለት
የፈጠራው ነገር ምናልባትም ወደ ጥበቡም ይጠጋልና እስኪ ስለሱ ለቀምሻል ምን ምን ተጠርግ?
ብዙ ምግቦች አሉ። ሽሮ ሲኮራ የሚባላል ከሽሮ አይነት ምስር ሲኮራ የሚባላል በተለያየ ነገር መሰራው ፈልግ ያስፈልግ ያለ በሬ ለምን ስፔሻል የሚባላል በድፍን ያበሻ ሽንኩርት መሰራው
እሱ በጣም የታወቀ ስሙን አጣለሁ።
እና ብዙ ብዙ ነገር አለ መፍጠር ወዳለሁ። ሰዎች ደግሞ ምግብ ማጣፈጥ ነው ሞድም ይችላል። እኔ ሳሎን እንግዲህ እኔ ቤት መጥተው የሚበሉ ጓደኞቼ ወይም ደግሞ የኔን ሬስቶራንት የሚያውቁ ሁሉ ይገረማሉ። ኢትዮጵያ ውስጥም በቃ ሬስቶራንቱ አሁን በተወሰነ ጊዜ ዘግቼው ያለው በቃ ልመና ነው በየመንገዱ ባክ ክፈትልን። ምክንያቱም ጥሩ አድርጌ ነው የምሰራው በጽህናም የታወቁ ነኝ። ስለዚህ በደንብ ሰራለሁ።
ለምን ዘጋ?
ወደ ሄላል ዘርፍ ልቀይር ነበር። አንድ 10 ሬሲፒዎች አሉ። ምክንያቱም ፍየል በኔ ጀማመር እኔ በነጻ ያህል ይሰጠኝ ነበር። ገለምሶ መቻራ ይሄድኩ የሚበላው ሰው የለም ማለት በ300 ብር ምገዛው ዛሬ 15000 ብር ይሸጣል።
አልተለመደምና እሺ።
አሁን ግን ፍየል እስከ 10000 ብር ይሸጣል።
ተለመደ።
ስለዚህ ያንን ገዝተህ እንደገና ለመሸጥና ለመለወጥ የማይሆን ነገር ነው። ያን ጊዜ የነበረው እኔ በመሰራበት ጊዜ የነበረው ፍየል አይነትም የለም። ስለዚህ አሁን ወደ ሌላ ምግቦች ወደ 10 ሬሲፒዎች አዘጋጅቼ ነበረው እና ሌላ ሬስቶራንት ልከፍት
ለየት ያለ
ጉዞ ላይ ነበርኩ። አዎ ያበሻ ምግብ ሆኖ በጣም ልዩ
እንደው አው አንዱ ነገር አንዱን እየወለደ ወደ ሌላ ጉዳይ አስገባና ሌላ ጉዳይ ሳይሆን ይሄ ሁሉ የምትጠየቅበት ወይም እንደተነገረን የምንፈልገው ጉዳይ ነው። ከመቅረታችሁ ጋራ በተመለከተ አንተ እንዳልከንም እኛም እንደምንሰማው እንደምናውቀው ጥሩ ኑሮ አለ፣ ንግድ አለ፣ በድራማው በቂ ገቢ ታገኛለህ። ምን ልሁን ብሎ ነው የሚል ሰው ይኖራል። ምን ሆነ ወይም በግሉ ምን ደረሰበት የሚሉ ሰዎች
አድማጮች ከሰው ለሰው ተዋናዩ ከዝና ብዙ ጸጋይ በመድረክ ስሙም መስፍን ጋር የጀመርነውንም ሰዓት ገደበንና አልቋጨንም። ለአሁኑ እንግዳችንና መስክንን ለቀሪው በቀጣይ ፕሮግራማችን መልሰልና ቀርብ ቀጠሮ እንስጥ። እናም በዚሁ ወደ አዲሱ ልዩ ተከታታይ ውይይታችን እንውሰዳችሁ።
አነጋጋሪነትና ሳሳቢነቱ አይሎ ቀጠለ እንጂ ሁደኛ መቋጫ ፍለጋው ወዳልተቋጨው
ወደ ሰሞንኛው የኢትዮጵያ ጉዳይ እናምራ።
የአገር ጉዳይ የሰሞኑ ውሎና ክራሞት ለተሰኘው
በኢትዮጵያ ጉዳዮች የሚጽፉና በሚጠበቡበትም የሙያ መስክ ለብዙዎች ጥቅም የሚውሉ ኪናዊ ሥራዎቻቸው የሚታወቁ
የአገርና የሕዝብ ጉዳይ ግድ የሚላቸውን በምንጋብዝበት ልዩ ተከታታይ ፕሮግራማችን
በዜማ ቀማሪው ቅዱስ ያሬድ ጥበብና ለሁላችንም የሚሆኑ ሌሎች ቁም ነገሮች ዙሪያ ያወያዩን መጋቢ ሐዲስ እሸቱ አለማየሁ ተመልሰዋል።
መጋቢ ሐዲስ እንደጋገመን ያዘናቸው ለምን አንዴ ከተያዙ በኋላ መልቀቅ የለብንም በሚል ይመስላል።
አንድም እሱ ነው፣ ሁለትም አንድ በተሮቱ መሆናቸውና ጥልቀት ያለው ሐሳብ ማመንጨታቸው ብቻ ሳይሆን በዚህ ፕሮግራም ጠባይ እንዲህ ያለ ያሳሳቢ ጉዳይ አገር ላይ ሲከሰት ያገባኛል የሚል በግልጽነትም በቀና መንፈስም ነገሮችን መርምሮ አመዛዝኖ ሌሎችን ለውይይት የሚጋብዝ እንግዳ ነው ፕሮግራሙ የሚፈልገውና ለዚህ ተስማሚ ሆነው በመገኘታቸው ደስ ብሎናል።
ብዙ ጊዜ በቤተ ክርስቲያን ሙያ ብቻ የተወሰኑ አለመሆናቸው በሌላው በተቀረው በዓለም ያለውን ነገር ደግሞ ጠለቅ ብለው የሚመረምሩ ሰው በመሆናቸው በጣም የሚያስመሰግን ሙያ ነው ያላቸው። አድማጮች እንደሚወዷቸው ተስፋ እናደርጋለን።
ታዲያ በሩ ይከፈታ
ይግቡ መጋቢ። አንድ ሁልጊዜ በአእምሮ የሚመላለስ ብዙም ሰው የሚጠይቀው አለ። አሁን ሃይማኖትንና ፖለቲካን በተመለከተ ብዙ ጊዜ ፖለቲካ የሚለው ቃል በሃይማኖት ሰዎች ዘንድ ይፈራል፣ እንደ ኮረንቲ ነው የሚባለው። ለመሆኑ መጋቢ ሐዲስ የሃይማኖት ሰው የቤተ ክርስቲያን አባቶች ለፖለቲካ ሩቅ ናቸው ወይንስ ሩቅ መሆን አለባቸው? አይገናኝም? ትንሽም ባለፈው በዓል ላይ ጣልጣል ሲያደርጉ ሰምቻለሁና በዛ ላይ እስቲ የእርስዎን ግንዛቤ።
እንግዲህ በሌላም መድረክ ላይ የተናገርኩትን ሀሳብ መልሼ ልንገርህ። ለምሳሌ እኔ አሁን አሜሪካ ብኖር አሜሪካዊ ሰው አማኝ ሁኜ መኖር ነው የምፈልገው። ሶስት ነገር ማለት ነው። አሜሪካዊ ብሆን የአሜሪካ ጉዳዮች በጠቅላላ ይመለከቱኛል። አሜሪካ ብትነሳ፣ አሜሪካ ብትወርቅ፣ አሜሪካ ብትጠግብ፣ አሜሪካ ብትራብ ይመለከተኛል። እንደ ሰው ዓለም አቀፋዊ ጉዳዮች ይመለከቱኛል። ለምሳሌ የግብጽ ፒራሚድ፣ የቻይና ግንብ የሚመለከተኝ ሰው ስለሆንኩ ነው። ምክንያቱም እንስሳት አልሰሩትም፣ አራዊት አልሰሩትም፣ ሰዎች ናቸው የሰሩት። የኔ ኩራት ነው እንግዲህ ሰዎች በመስራታቸው ምክንያት ማለት ነው። አማኝ በመሆኔ ደግሞ መጽሐፍ ቅዱስ፣ ክርስትና፣ የኦርቶዶክሳዊ ተዋህዶ ቤተክርስቲያን ትመለከተኛለች። እንግዲህ እንደ ሶስቱም ሆኖ ማሰብ ሲቻል ነው ሰው ልክ ተመጣጣኝ ኑሮ እየኖረ ነው ብዬ የማስበው እኔ እንደ ኢትዮጵያዊነቱ፣ እንደ አማኝነቱ፣ እንደ ሰውነቱ ማሰብ ሲችል ማለት ነው። እንግዲህ በፖለቲካና በሃይማኖት መካከል ልዩነት አለ የለም ብዙ ጊዜ ብዙ ሰው የሚከራከርበት ጉዳይ ነው። በመጽሐፍ ቅዱስ ለምሳሌ እነ ዳዊት እነ ሰሎሞን ቤተ መቅደሱን የሰራው ነቢይነት ጭምር ያለው ዳዊት ንጉሰ ነገስት ነው። እንግዲህ በአንድ በኩል ንጉስ ነው፣ በሌላ በኩል ነቢይ ነው። እንግዲህ ፖለቲከኛም ነው ነቢይም ነው ማለት ነው። በሌላ ቋንቋ ግን አሁን ከእለት እለት ፖለቲከኛ ማለት እንደው በገጠር አሁን በአገር ቤት ፖለቲከኛ ነው ከተባለ አንድ ሰው ምን ማለት ነው? አይ ታውቃላችሁ እናንተ የፖለቲከኛ ካለ
እንደ ውሸትም
ውሸታም፣ ማይጨበጥ፣ ማይዳኝ ተደርጎ ተወስዷል። በእርግጥ ፖለቲካና ሃይማኖት ምን ልዩነት አለው ብዬ አምናለሁ እኔ። ፖለቲካ ብዙ ጊዜ ሂደቱ አያሳስቡ ውጤቱ ላይ ያተኩራል። ሃይማኖት ግን ሂደቱን ከውጤቱ ጋር ማጣጣም ይፈልጋል። ምን ማለት ነው? ለምሳሌ አንተ አዲሱ ጥሩ ሰው ነው የሚባለው ፖሊስ አልያዘው ማለት ነው ወይስ ወንጀል አልሰራ ማለት ነው የሚለውን ማየት ያስፈልጋል። አሁን ለምሳሌ የምርጫ ዘመቻ ትሰማለህ። አሁን እናንተም ሀገር ምርጫ ዘመቻ እየተካሄደ ነው። አገር ቤትም እንሰማለን። መንገድ እናሰራለን፣ ድልድይ እናሰራለን። አሁን ያ ሰው ከተሾመ በኋላ ያሰራል አያሰራም የሚለው እዚያው ሃይማኖት ግን የሚያሰራው ነው አሰራለሁ የሚለው እንጂ የማያሰራውን ያሰራለሁ ላይ አይችልም። አይ ለጊዜው ላምልጥ እኔም ቸገሬ ድልድይ እያሰራለሁ ብዬ ብሎ መዋሸት አይችልም። ሂደቱን ከውጤቱ ማዛመድ ይፈልጋል። የትንፍጩ ዶቄቱን አንጮ የፖለቲካ ጉዳይ ነው። ሃይማኖት ግን የትንፍጩ ዶቄቱን አንጮ አይልም። የሚፈጭበትን ቦታውን ማወቅ ይፈልጋል። የት ነው የሚፈጭው?
ማርኩ ጥቦችን ነው የሚነኩት። ብዙ እንድንጠይቁ ያደርጋል። መጋቢ ሐዲስ ወንዝ ለሌለበት ድልድይ አሰራለሁ ብሎ የሚነሳ ፖለቲከኛ አለ?
አዎ
ከንፈሬን አንብቡ የቀደሙት ቡሽ ናቸው። ከንፈሬን አንብቡ በአማርኛ ገልጸው ቀረጥ አልጨምርም ወይም ታክስ አልጨምርም ብለው በኋላ የሆነውን ነገር ተጠያቂ ሲያደርጓቸው ነው።
አዎ ሂደቱና ውጤቱን አያገናኝም ነው።
እንደ ሰው ወደሚለው ትልቅ ግዙፍ ሀሳብ ቅድም ያሉት የሂደቱ ወሳኝነት፣ ቁልፍነት፣ ለሚመጣውም ነገር ተጠያቂ መሆንን የእምነት ቤት እንዲከተል ለተከታዩም ልትሰጡ የምትፈልጉትም ነገር ይያያዛልና፣ ግን እስቲ ከሰውነቱ ጋር እንሄድ። ተጽዕኖ አድራጊነት፣ ተሰሚነት፣ የመንፈስ አባቶች የትኛውም እምነት መሪዎች ሊሆኑ ይችላሉ፣ ተሰሚነታቸውና በማህበረሰብ ላይ ተጽዕኖ ማድረግ መቻላቸው ሁለተኛ ድርብ ኃላፊነት ይሰጣቸዋል። ሰው ሲጎዳ በእምነቱ ብቻ ሳይሆን በኑሮ ሲጎዳ፣ ሲበደል፣ ሲወድቅ፣ ሲነሳ ማንሳትና ወደሚቀጥለው መንገድ እንዲያይ ማድረግም እንደ ኃላፊነት ይቆጠራልና አንዳንዴ ፖለቲካ የሚባለው ቅድም እንዳሉት ቃሉ ትክክለኛ ትርጉሙን ከማግኘትና ካለማግኘቱ ጋር የሚያያዝ ይመስለኛል። የመሸሹ ነገር ወይም ደግሞ ከስልጣን ጋር የሚያያዝ የለበትም። ከቀጥታው ነገር ጋር በተያያዘ ኃላፊነት የለበትም ወይ? እንዲያውም እንደዚህ ተሰሚነት ያለ ሰው፣ ተጽዕኖ አድራጊ ሰው ቀጥተኛ አቅጣጫዎችን ለሚቃወም ለሚደግፈውም መንገድ ማሳየት የለበትም?
እሱ ነው ምልህን። ያው እውነት ነው። ይህን እኮ ነው ለምሳሌ እኮ ይሁን እንደ መለኪያ እኮ አሉን። አሁን ከመጽሐፍ ቅዱስ የምንወስዳቸው ሰዎች አሉ። ለምሳሌ ከብሉይ ኪዳን ኤልያስን፣ ከሐዲስ ኪዳን ዮሐንስን መውሰድ ትችላለህ። ዮሐንስ የነበረው በሄሮድስና በሄሮድያዳ ዘመን ነው። ኤልያስ የነበረው በአካብና በኤልዛቤል ዘመን ነው። እንዲያውም ሁለቱን ነቢያት ከሚያመሳስሏቸው ነጥቦች መካከል ያኛውን በንግስትና በንጉስ ፊት፣ ይሄኛውን በንጉስና በንግስት ፊት ሳያፍሩ ሳይፈሩ መናገር ነው። የሃይማኖት ሰው እሱ ብሎ መናገር አይችልም ያሉ ሊቃውንት ሲያብራሩ፣ አንተ ነው ብሎ መናገር የሚችለው ለምሳሌ ያጠፋው አሉላ ከሆነ ባለስልጣኑ ለአዲሱ አሉላ እኮ እንደዚህ አጠፋ ብዬ መናገር አልችልም በሃይማኖት አንተ ጋር መጥቼ አንተ እያልኩ አቅርቤ በአንደኛ መደብ ነው የሚነገረው፣ ለባለቤቱ ነው የሚነገረው። በሃይማኖቱ የሚፈቀደው ዮሐንስ መጥምቅ ሄሮድስን እይደለው ከታውስ ብእሲተው ከፊልጶስ የወንድምህን የፊልጶስን ሚስት ማግባት አይገባህም አንተ ብሎ በአንደኛ መደብ ነው አንቀጹ የሚጠቀመው። ኤልያስም አክዓብ ጋር ሄዶ ምንድን ያለው አንተ ናቡቴን ደሙን አፈሰሃል፣ እንዲህ የናቡቴን ደም እንዳፈሰስከው የአንተም ደም ፈሶ ጋለሞቶች በደም ይታጠቡበታል፣ አንቺ የናቡቴ ስጋ ቀን ውሾች ሌሊት አራዊት ጅቦች እንዲበሉት እንዲያደረግሽሉ እንዲሁ አንቺንም በክብር የሚቀብርሽ ይጠፋል። አራዊት ይበሉሽ መጫወቻ ያደርጉሻል አለ። እንደተናገረውም ኤልዛቤል ወድቃ ሙታ ባደረችበት ቦታ እንኳን ሬሳው አለ ግን ቁርጭምጭሚቷ ብቻ ነው የተገኘው ላል መጽሐፍ ቅዱስ። ዮሐንስ ሜሮርስ ያደረገው እንደዚህ ነው። አሁን የኛ ዘመን የሃይማኖት ጉዳይ ለምን ተሰሚነት አጣ ሲባል ሚዛናዊነት ያጡ የሉ ሰዎች መካከለ የመቆም አልቻሉ ወደ አንዱ በኩል ያዘማሉ። ለማስተረቅ ደግሞ እኔ ለምሳሌ አንተና አሉላ በትጣሉ ለማስተረቅ አዲስ እኮ በጣም መጥፎ ሰው ግን ለምን አታታረቁም ብለህ እኔ አስተረቅነት አይደለም
የሚያጠራሽ
ያስተረቅነት ጠብ አይደለም
ለማጣላት ነው።
በቃ ባልና ሚስትም ስታስተረቅ ሰውየው እኮ አይረባም ግን ለምን አትታረቁም ካልክ አሁን በተዘዋሪ መንገድ ምንድነህ አንተ ቅርጻለ መሃል ላይ ቆሞ ነው አስተራቂ ነው የሽማግሌ ጠባዩ እንደ መሰሶ የመካከል እንደ ዳኛ የወል ይባላል። መካከል መሰሶ የሚባለው መካከል ላይ የቆመ አራቱ ማዕዘኖች መሰሶን መካከል ላይ ነው የሚያገኙት። ለአንደኛው ማዕዘን ጠጋ ካለ ሶስቱ ማዕዘኖች ወርቃሉ። ስለ ሽማግሌ መሰሶ ነው መካከል ላይ መቆም አለበት እንጂ አንተኛው አንዱን እየተሳደበ አንዱን እየነቀፈ አንዱ ላይ ምስጋና እያደረገ ይሄ አስተራቂ መሆን አይቻልም።
ግን እኔ አሁን ሁለት ጥያቄ አለኝ መጋቢ። አንዱ ቅድም ጀመር እንዳደረኩት የሃይማኖት ሰዎች ብዙ ጊዜ እኔ ሃይማኖተኛ ነኝ ፖለቲካ አይመለከተኝም ብለው የሀገር ጉዳይ ማውራት አይፈልጉም ወይም ደግሞ ወደ ባለስልጣናቱ ሄደው ገስጸው ተቆጥተው ጥፋታቸውን አይናገሩም ምን አገባኝ ፖለቲካ ውስጥ ይላሉ። ይሄ ትክክል ነው አይደለም?
ምንም ጥያቄ ደግሞ አይደለም። ይሄኩ ምንም አንድ ነው ሁለት እኮ የለውም አይደለም። ግን እኔ በሚገሰጽበት መንገድ አንተ ብሎ እንጂ እሱ ብሎ አይነገርም ነው ያባባል። ብቻ አሁን ሃይማኖት የሚለው ነው የምነግር እኔ። በነገራችን ላይ ዛሬ መሬት ላይ ያለውን አቀያወራን አይደለም እቺ ምርግጠኛ ነው
አይደለም።
መሆን ያለበትን ነው እያወራው ያልከው እንጂ እኔ የግራ ቀኙንም ገምግሜ ጭብጥ ላይ ደርሻለ። አሁን ምን ሰማቸው መግለጫዎች አሉ ከያቅጣጫው?
አዎ
ምን ሰማቸው መግለጫዎች? ይሄንን አፋችንም ወልተ መናገር መቻል አለብን። እኔ ግን በጥቅሉ አልስማማም።
መጋቢ ምናልባት ለአድማጩ ሐሳብም ቀረብ ለማድረግ አሁን በግራና ቀኝ የሚነሱ ብዙዎች ከራሳቸው ሁኔታ ጋር ዛም የሚያነሷቸው ነገሮች ለመመልከት እንዲችል እናድርግ። ወገንተኝነትን እንውሰድ። ወገንተኝነት ሁለት ሊሆን ይችላል። ጉልበት ካለው ኃይል ካለው ጋራ መወገን አንድ ነው። በዚህ ጊዜ ተጠያቂነት ይመጣል። የመንፈስ አባት ይሁን ተራ ግለሰብ ይሁን አቅም ኖሮት እድሉ ኖሮት ሌሎችን በሚረዳ ጊዜ ከጉልበተኛው ጋር ከወገነ እንደሚጠየቀው እናስባለን። የመንፈሳዊ አባትም ላይ ልጅ ይችላል ብዬ አስባለሁ። ምናልባት ቀድም አዲሱ ለሚያነሳት ጥያቄ ቀጭኗ መስመር ከብዙዎች ወገንተኛ ሲኮን የህዝብ ወገንተኝነት ሲኖር ለህዝብ መወገን ለተበደለ መወገንን እንደ ትክክለኝነትም ስለሚታመን ከዛ አንጻርስ በኢትዮጵያ ብቻ ባንገድበው ለህዝብ ወገንተኝነት የመንፈስ አባት አቅጣጫ ነው ወይ መንገድ ነው ወይ ወይስ ለተጎዳ መወገን የለበትም ወይ አንድ አባት? ቀጠሮ የተያዘለት ጥያቄ ነው። እንደ ሰሞኑ ሁሉ ከቀደሙት እንግዶቻችን ጋር እንዳደረግነው እናንተን አድማጮቻችንም በያላችሁበት እንድትነጋገሩበትና የየበኩላችሁንም ሐሳቦች እንድትልኩልን ገፋ አድርገንም እንድንወያይ የሚጋብዝ ሌላ ጥያቄ እናከላለን። የዚህኛውን ታዲያ እንደተቀመነው እንዲያወያይ ጭምር መጋቤ ጀመር ያደርጉልናል። ኢትዮጵያ አሁን ያለው ሁኔታ ውጥረት የነገሰበት መሆኑ ብዙ አወዛጋቢ ነገሮች መኖራቸው ከሁኔታዎች ጋር ያዛመድን ማንሳት ቀለል አያደርገውም። እርሶ እንደ መንፈሳዊ ሰውም በህይወት ዙሪያ ባሉ ነገሮች ላይ ጠለቅ ያለ ሐሳብ እንደሚያፈልቅ ሰውም እስኪ ሰፋ አድርገን እንመልከተው። አሁን በኢትዮጵያ ውስጥ የሚታየውን ሁኔታ ከዜና ዘገባዎች ይከታተሉ ይሆናል። ቀደም እንደተነሱት የፖለቲካ አቋሞችን የተለያዩ ቡድኖችን ፍላጎቶች አለፍ ብለን እንድናይ ችግሮች ሲመጡ በተለይ ደግሞ የከፋ ነገር ሊመጣ በሚችልበት አዝማሚያ በተሰሚነት ዕውቀት በመኖር የሰዎችን ሐሳብ ወደ ቀና መንገድ መምራት የሚችል ሰው ሐሳቡን እንዲያካፍል እናረግበት ነው። አሁን ይሄን ጥያቄ የምናነሳለው የሚያስፈራ የሚመስልም ነገር እናያለን። አንዳንዴ ወደ ጎሳ ግጭትም የሚያመራ የሚመስል ከዚህም ከዛም የሚሳብ ገመድ ይታያል። ሁኔታዎች ከጅ ሊያመልጡ ይችላሉ። የከፋ ነገር ሊመጣ ይችላል። ካለፈ ከረፈደ በኋላ የሚደረገው ትንሽ እንደመሆኑ እንደዚህ ያለ አደጋ እንዳይመጣ በአገር ላይ ችግር እንዳይመጣ የህዝብም ጩኸት እንዲሰማና የተሻለ ነገር እንዲመጣ የሚጠይቁ ሰዎች እንዲሰሙ ያን የማድረግ የተሻለ አቅጣጫ ማስያዝ አቅሙ ያላቸው ወገኖች እህ ብለው ሰምተው ዘለቄታ ያለው መፍትሄ እንዲያመጡ ምን አይነት ሁኔታዎች ይታዩታል?
ያለ ሁኔታስ ያሳስቦታል ወይ? እና ካሳሰቦት ምን መደረግ አለበት?
ከአዲሱ የመጨረሻ ጥያቄ ባያሳስበኝ ነበር የሚገርመኝ። እምነቱን ለመናገር ያሳስበኛል። ኢትዮጵያዊ ነኝ የዛችን ሀገር ጥንታዊነቷን ጠንቅቄ አውቃለሁኝ። በለጠ ጨምራ እንድታድጋ በልጽጋ ተለውጣ በዓለም አቀፍ ደረጃ ድምጽ ኑሯት ኃይል ኑሯት ብርታት ኑሯት ለክብሯ በሚመጥናት ቦታ እንድትገኝ ለታሪኳ በሚመጥናት ደረጃ እንድትገኝ እፈልጋለሁኝ። የትናንትና ምኞቴ የዛሬ ምኞቴ የነገም ህልሜ ነው። እንደገና ደግሞ እንደ ሰውነታችን ልጆች አሉን፣ ቤተሰብ አለን፣ ማሳደግ እንፈልጋለን፣ መኖር እንፈልጋለን፣ ሰላም እንፈልጋለን፣ የሀገሪቱ ዘላቂነት ማየት እንፈልጋለን። በቀደም በሌላ መጽሔት ላይ አዲስ አበባ ተናግሬዋለሁኝ። ባለፉት 25 ዓመታት የለማው የተሰራው ስራ እንዳለ ሆኖ የሰራነው ስህተት ምንድን ነው ብዬ አምናለሁኝ። አንድ ከሚያደርጉን ይልቅ የሚለያዩንን ነገሮች በጣም ያራገብናቸው ይመስለኛል።
አሁን አድማጮች፣ ለዚህም ሙሉ ቃሉ የቀጠሮ ነው። ለአሁኑ ግን መጋቢ ሐዲስ ሸቱ አለማየሁን ለጊዜያቸው በእጅጉ እናመሰግናለን። በሌላ ፕሮግራም እንግዲህ መልሰን ለማምጣት አናመነታም።
አንድ ጥሩ ፕሮግራም አለ አብረን የሰራ ነው አልነግርህም። ለዛሬ
የሌለሁበት ነው ብዬ እንግዲህ ልቆጭ ነው። ጠብቃለሁ ከአድማጮች ጋር እንደሚሆን እርግጠኛ ነኝ። እናመሰግናለን።
ባቀናበርናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ
እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን
ለምሽቱ ያልነውን በዚሁ ልንቋጭ ነው።
አሁን የቀረን
መና ቀበና
የስንብቱ ስልት ነው።
ፀሐይ ዮሐንስ ከሚጫወትልን
አሁን ከጀመርነው ቀበና ጋር እንተዋችሁ።
ቀበና
Of kapane fana Esa Ishan kapana Kapana
አጫጭር የማጠቃለያ ዜናዎች አሉኝ። ሩሲያ የሶሪያው የእርስ በርስ ግጭት እንዲያበቃ የሚደረገውን ጥረት ለመደገፍ ከፍተኛ እርምጃ ትወስድ ዘንድ ዩናይትድ ስቴትስና የአውሮፓ ሸሪኮቿ ጥሪ አስተላልፈዋል። የዩናይትድ ስቴትስ፣ ፈረንሳይ፣ ኢጣሊያ፣ ጀርመንና ብሪታንያ ውጭ ጉዳይ ሚኒስትሮች እንዲሁም የአውሮፓ ሕብረት ተጠሪዎች ትላንት ማታ ባወጡት የጋራ መግለጫ ሞስኩ በሶሪያ የሰብአዊ እርዳታውን እንድትደግፍ፣ የቦምብ ድብደባውን እንድታቆምና የተኩስ አቁም ጥረቶችን እንድታድስ ጫና አሳድሯል። የሻርሎት ሰሜን ካሮላይና ፖሊስ በተገደለው አፍሪካዊ አሜሪካዊ ኪዝ ላመንት ስኮት እና ፖሊስ መካከል የተካሄደውን ፍጥጫ የሚያሳየውን ቪዲዮ ትላንት ይፋ ካደረገ በኋላ በከተማይቱ ውጥረት አይሏል። ፖሊሶች በሚያነግቡትና በመኪኖቻቸው ላይ በሚጠመዱ ሁለት ካሜራዎች የተቀረጹ ምስሎች ትላንት ይፋ የተደረጉት ቪዲዮው ለሕዝብ ይፋ እንዲሆን የግድያው ተቃዋሚ ሰልፈኞች ለቀናት ጥሪ ካቀረቡ በኋላ ነው። ሰማያዊ ፓርቲ በሳምንቱ ማብቂያ ጠርቶት የነበረው አስቸኳይ ጠቅላላ ጉባኤ ሳይድ ቀርቷል። ዜናው ይሄው ነው።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት የምናሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ከፕሮግራሙ አቀናባሪያችን ንጉሡ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደንን በሚቀጥለው የራዲዮ መጽሔት እንገናኝ።
እኛ በኩል ታዲያ ዛሬ
ሰላም በዓል በዓሉን ለምታከብሩ
ደህና ደሩ።
This program has come to you from the Voice of America, Washington.